ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ካንሰር ጋር ቆመሽሎታችሁ ብታይ በጣም ነው ልጁ የሚያደርገው፣ በጣም ነው የሚያሻው። አፈራረሱ ራሱ ይሄ በጣም 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 በሚያሳዝን ሁኔታ ነው።
በኢትዮጵያ መዲና አዲስ አበባ ፒያሳ አካባቢ ሰሞኑን እየተካሄደ ያለው የቤት ፈረሳና ፈረሳው እየተከናወነበት ያለበት መንገድ በነዋሪዎች ዘንድ ከፍተኛ ቅሬታ ፈጥሯል። በምሽቱ ከምናነሳቸው ጉዳዮች መካከል አንዱ ነው። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። የዛሬ ምስልና ድምፅ አቀናባሪያችን ኤልያስ አስማረ ነው። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚ መሰናዶ ከአንድ የሕክምና ባለሙያ ጋር ያስተዋውቀናል። ኢትዮጵያ ሄፓታይተስ ቢ እና ሄፓታይተስ ሲ በተሰኙ የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። ይሁን እንጂ ሀገሪቱ ይህንን አሃዝ የሚሸከም የጤና ስርዓትም ሆነ የላቀ ሕክምና የላትም። መፍትሄ ለማምጣት እየጣሩ ከሚገኙ ትውልድ ኢትዮጵያን መካከል አንዷ ዶክተር ቅድስት ኪዳኔ ይማም ናቸው። ኤደን ገረመው ከእሳቸው እንዲሁም ደግሞ ከባልደረቦቻቸው ጋር ያደረገችው ቆይታ በመቀጠል ይቀርባል።
የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ህክምና ስፔሻሊስት ዶክተር ቅድስት ኪዳኔ ይማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ 10 ዓመት ሆኗቸዋል።
የጉበት ዶክተር ኮንክ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለሁ። ከዛም እዚህ መጥተውኛለን። በጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል። ፓንደሚኩና ያው ኮቪድ-19 ከመጣ በኋላ ትንሽ አስቸግሮ ነበር። ያው ለመሄድ የጉበት ትራንስፕላንት ወይ የጉበት ንቅለ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና አንድ 10 ዓመት ሆኖናል ይሄንን ስናስብ ስናበስል ስንፕላን ስናደርግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት፣ ከጳውሎስ ካሉ ዶክተሮች ጋርም ትብብር አለበት ስራው። እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው ሄደው ኢንተርናሽናሊ እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከነሱ ጋር ተነጋግሬ 4 ሆነን ነው አዲስ አበባ ይሄድ ነው ጃንዋሪ ላይ።
ዶክተር ቅድስት አብሯቸው የሚሰሩትም ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የህክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል።
ይሄንበት ዓላማ 2 ነው። አንደኛ የጉበት ንቅለ ተከላ ይቻላል ወይ? እውነት ይሆናል ወይ? ተመልሰን እንሄዳለን አብረን ሰርተን እዛ እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው የተለያዩ ሰርጀሮች ሰርተን። ሶስተኛ ደግሞ እቃዎች ይዘን ሄደናል ዶኔት የሚደረጉ። አራተኛ ደግሞ ነርሶችን ትሬን አድርገናል የኦፕሬሽን ሩም ነርሶችን። የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው እውነት መሆን የሚችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ንቅለ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰጥቶ ዶኔት አድርጎ የሚደረገውን ሊቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን አሰስ አድርገናል። ምንም ጥያቄ የለውም። መንገድ ላይ ናቸው። ያው አብረናቸው ተራምለን እዛ እንደርሳለን።
ኢትዮጵያ ሄፓታይተስ ቢ እና ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቆሽትና የሐሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው።
እውነቱ በጣም ብዙ ነው። ለዚህ 2 ማሳያ ልንገርሽ። አንደኛው ናሽናል ሄፓታይትስ ሰርቬይ ተሰርቶ ነበረ። በተሰራው ናሽናል ሄፓታይትስ ሰርቬይ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይትስ ኢንፌክትድ ኮሚኒቲ ፕሮፖርሽናል የያዘችው ሀገር ኢትዮጵያ ነች። ሄፓታይትስ ቢ ወደ 9.4%፣ ሄፓታይትስ ሲ ወደ 3.7% ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው ስለዚህ ይሄ ማለት ምን ማለት ነው? በ120 ሚሊዮን በታባጁ በጣም በርከት ያለ ሰው ሄፓታይትስ ቢ ሲ ተጠቂ ነው ማለት ነው። ሄፓታይትስ ቢ ሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናከማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም የምናከማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጅስትሪዎች ሪቪው አድርገን ነበረ። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይም ደግሞ ባለን ሬጅስትሪ መሰረት የኛ 50% ታካሚዎቻችን ሄፓታይትስ ቢና ሲ ምክንያታቸው ነው ጉበታቸው ጠባሳ ኑሮት ካንሰር እንዲኖረው። 50% ግን ሄፓታይትስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች። ይሄ ማለት ምን ማለት ነው? ሌላ አጋላጭ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው።
ዶክተር ውለታው በአሁን ሰዓት በዶክተር ቅድስት ይማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ $35,000 የሚያወጣ የሕክምና መሳሪያ ድጋፍ መቀበሉንም ተናግረዋል።
ኮምፕሌክስ የሆኑ የጉበት ኦፕሬሽኖች ነው የሰራ ነው። ኢንፋክት የጉበት ኦፕሬሽን እዚህም እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት በአጋጣሚ የሰራናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንስ ማድረግ ያልተቻሉ የጉበት ኦፕሬሽኖችን ነው የሰራ ነው። ስለዚህ እነዚህ ኦፕሬሽኖች ንቅለ ተከላ ለማስኬድ ያስችላል ወይስ አያስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ እድል ተሰጥቶ፣ በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰጥተውልን ስለነበረ፣ ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ የምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ 35,000 ዩኤስዲ አካባቢ የሚያወጣ እንትን ነው። እሱን ይዘውልን መጥተው ነበረ እና ይሄ አሁን እኛም እየሰራንበት ነው።
ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የሕክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከ40 ኮንቴነሮች በላይ የሕክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴም ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከአምስት ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ ማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ።
እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲውን አስተሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም እዚያ ያሉትም ዶክተሮች አክቲቭሊ እየሰሩ ነው። ኢንፍራስትራክቸሩ ቢልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረግን ነው። ያሰብ የኔክስት ስቴፑ ሰመር ላይ የ2024 በፈረንጅ ሰመር ላይ ጳውሎስ የተለያዩ ዶክተሮችን ያው የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሊቨር ዶክተር እንደኔ፣ የሊቨር ሰርጅን፣ አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ እና የተለያዩ መልታይዲስፕሊነሪ ቲም ይባላል። እኛ ጋር አምጥተን የእኛን ፕሮቶኮል እና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው።
የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ የተያያዘው ስራና እቅድ ሲሳካም ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረውና የገቢ ምንጭ የሚሆን ነው ይላሉ።
በቅርብ እንኳ ማን ማቃቸው ሁለት ሐኪሞች ንቅለ ተከላ ሰርተው መጥተዋል። የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ 5 ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ ጀስት ፎር ደ ኢሚዲየት ፔሪ ኦፕሬቲቭ ቺክ ንቅለ ተከላዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል 2 ሚሊዮን ብር፣ 1.5 ከ2 ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋን ሰርድ ወጫቸውን ነው እዚህ ሊያወጡ የሚችሉት፣ ቱ ሰርዱን እንቆጥብላቸዋለን ማለት ነው። ከዛ ደግሞ ይሄንን ድሆችን ደግሞ ሰፕልመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የእኛ ሀገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል።
ዶክተር ቅድስት ኪዳኔ ማምና ዶክተር ውለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የሕክምና ባለሙያዎችና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ለቀደመው ዘገባ አመሰግናለሁ። በአዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ እሪ በከንቱ ተብሎ እስከሚጠራው ሰፈር ሰሞኑን እየተካሄደ ያለው የቤት ፈረሳና ፈረሳው እየተከናወነ ያለበት መንገድ በነዋሪዎች ዘንድ ከፍተኛ ቅሬታን ፈጥሯል። ይህን የተመለከተውን ዘገባ ደግሞ ስመኝሽ ቆይታ አሰማናለች።
ከሲኒማ አምፒር እስከ ራስ መኮንን ድልድይ በሞዝቮልድ ህንጻ በብሪቲሽ ካውንስል ቲሩም ካፌ በመደዳ በተደረደሩ ወርቅ ቤቶች የመኮንን ባቅላባ በዶሮ ማነቂያ በሪ በከንቱና ሌሎች ብዙ የድሮ ቤቶችና ህንጻዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባዋ ታጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል።
በጣም የሚረብሽ በጣም ያደግሽበት የተወለድሽበት አካባቢ እንዴ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስን ቦታዎች ላይ ትታያለሽ። ከአምፔር ጋር ቆመሽ ሁለታች ብታይ በጣም ነው ምድ የሚያደርገው፣ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በሚያሳዝን ሁኔታ በጣም ነው
የሚረብሸው። ለዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው። የንግድ ስራው፣ ማህበራዊ ኑሮው፣ ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል።
ትዝቷ እንዲህ በቃላት ይገለጻል ብለሽ ነው? አያያለን። ፒያሳ ያው ለኛ ሁሉ ነገራችን ነች። ሁሉ ነገራችን ችግር ላይ ተረባት ቤተሰቦቻችን ከችግር ነጻ ለመሆን እኛም ልጆቻቸውን ወደ ስራ ያስተማሩባት ነች። ያው ከመኪና ጥበቃ ጀምሮ እስከ ዕቃ መሸከም ድረስ ተሸክመ ያደግንባት፣ በኋላም ተምረንም በስራም ደግሞ ብዙዎቻችን ተለውጠናው የራሳችን የምናስተዳድር ልጆች ሆናለን። ከዛ ጎን ለጎን ቤተሰብ የመሰረትንባት ነች። ልጆች ወልደን የምናስተምርበት እዚህ በምንሰራቸው ስራዎች ነበሩ። ዛሬ ግን እነዛ ነገሮች ያው ወደ ታሪክነት እየተቀየሩ ነው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ ዕውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል።
የሚፈርስ መሆኑን የሰማነው መጀመሪያ በሚዲያ ነው። እንደገና ደግሞ የስራ ቦታችንም ተወልደን ያደግነው እዛ አካባቢ ነው። የወረዳ አመራሮች ነበሩ። ፎርማልም ኢንፎርማልም በሆነ መልኩ ነው የሰማነው። ከዛ እንግዲህ ይህንን ሳምንትና 15 ቀን ደግሞ ችግሩ አስፎ መጡ። እንግዲህ መሰሳ አደጋ ደረሰበት ቆስላም ስያሳ።
የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በ90 ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ካራዳ ክፍለ ከተማ የሥራ ኃላፊዎች ጋር ነዋሪዎቹን የካቲት 20 2016 ዓ.ም ሰብስቦ ባደረገው ውይይት የአድዋ ድል መታሰቢያ ሙዚየምን የሚያጎራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ ሐሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ህመም እንደዳረጋቸው በሐዘኔታ ይገልጻሉ።
ያደገ ሰው ታምራት ምን ይሰማሃል? ጎረቤት ቴሌቪዥንሽ ምን ይሰማቸዋል? ልብሳቸውን ይማረው እናትና አባቴ በህይወት የለው ቢኖር አቶ ማርጋ ምን ይሰማውታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ህይወታችሁ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብረው ይኖራሉ አይደል? አይ ነው አሁን የሰው ልጅ ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ ባን ወድም በግድ እኮ ወጣን አይደል? ወረዳ ብትሄጂ ክርክር ነው። በስነስርዓት የሚያናግርሽ የለም። ለምትችል ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ።
ፒያሳ ሁለተኛ ሰፈሩ ያልሆነ ማን ለ ከተላውን ገሰሰ እስከ ሙልቀን መለሰ እስከና ለማዩሸቲ ድምጻቸውን ያማሹበት ከተማ ናት። ንስባት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለተጀርሹ የተቀኝላት ነው። እነ ሎሬት ጸጌ ገብረ መድን ቲሁ መጥተው ሻይ የጠጡባት ናት፣ የተራመዱባት ናት። የትኛው ተጠርቶ የትኛው ይተዋል? ይሄ ከተማ ነው፣ ይሄ ኦልድ ሲቲ ነው ነበር ወደሚል ደረጃ የደረሰ። ግን መንግስትንም የበለጠ ያስከብረው፣ መንግስትንም የበለጠ ያስፈቅረው፣ መንግስትንም የበለጠ ክቡልነቱን ይጨምርለት የነበረው ግን ውይይት ቢኖር የነበረውን ኦልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቶ ስሙም ቢያደርገው መልካም ነው። ዶሮ ማነቅ ያለው ያ በጣም ጌጡ መንደር ይኖሩ ባይባልም ግን የአድዋ 00ን እኮ ውበት የሚገልጸው አጠገቡ ያሉ ኦልድ ሲቲዎች ናቸው አይደል?
ፒያሳን ለማልማት በተያዘው ቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በእሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና የእቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓ.ም ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱል ከሪም ጀማል ይገልጻሉ።
ሳል ተብሎ የተነገረው 10 ጋር ምናምን ነገር ይሆናል ከተነገረን ምንሽ ይሄ ጉዳይ ከተከሰተ። ከዛ በፊት ቲያትር የራሱ ዶክመንት ስላለው ቅርስም ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በውል ባላስታወስም በቁጥር ይሄ ይፈርሳል ተብሎ ተነገረን። እኛ ይሄ የመዝናኛ ክበብ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለውም፣ ይሄ ግን መፍረስ የለበትም የሚል አቋም ይዘን የሚመለከታቸው አካል ጋር ውይይት ጀመርን።
ውሳኔውን ተከትሎ ቲያትር ቤቱ ከከተማው አስተዳደር፣ የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱል ከሪም ያስረዳሉ።
ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክበብ፣ የእቃ መለማመጃ ክፍል እንዲሁም ስቶር፣ እነዚህ የመሳሰሉት ነገሮች ሲፈርሱ እሱ ይቆይ ንግግር ላይ ነው ተብሎ ቆየ። ትላንትና አመራሮች መጡ፣ ድጋሚ ጎበኙ፣ ታሪክ በደንብ አስረዳን። አክሰብት አደረጉና ባለበት ሁኔታ መቆየት ይገባዋል፣ መፍረስ የለበትም የሚል ውሳኔ ሰጡን እና ወጡ። አሁን በዛ እሱ ሳይነካ ሌሎቹ ፈርሰው ቁጭ ብሎ ነው ያለው።
አብዱል ከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ፣ ግራ መጋባትና ቅሬታ የመጣው ከህብረተሰቡና ከባለሙያዎች ጋር በቂ ውይይት ባለመደረጉ ነው ይላሉ።
ልማት እንግዲህ የሚጠላ የለም፣ የትኛውም ሁኔታ ልማት ያስፈልጋል። ልማት ሲከናወን ግን ልማት ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ብዬ አምናለሁ። አሁን የእኛም ሀገር ፍቅር ላይ የተከሰተው ነገር ምንድን ነው? ቀድመው ይሄ ነገር ፕላን ሲደረግ ከሀገር ፍቅር ጋር በደንብ ትስስር ያላቸው አካላት ጥናት የተጠኑ ጥናቶች አሉ፣ ስለ ሀገር ፍቅር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ ተነገር ሪሰርች ተደርጎ መፍረስ አለበት የለበትም የሚለውን ነገር ከሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ውይይት ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበር። እና ቀድሞ ልማት ከሚደረግለት አካሉ ጋር በቀጥታ ውይይት ማድረግ እና መተማመን ያስፈልጋል የአምናለሁ። እና ይሄም ባለመሆኑ ነው አሁን ብዙ አሁን ፒያሳ በመፍረሱ በጣም ብዙ ቅሬታዎች ይነሳሉ። ትዝታዎች ጠፉ ይባላል ምናምን። እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትም ማሳወቅ ይችል።
የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎች ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሀሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንደ አሮጌ ሰፈር መመዝገብና ልማቱ በዛ መንፈስ መካሄድ እንደነበረበትም ይከራከራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ثم ስመኝሽን አመሰግናለሁ። በዚህ ወር የተካሄደው የኦስካር ፊልም ሽልማት ስነ ስርዓት ላይ ለመጀመሪያ ጊዜ ዩክሬን 20 ቀናት በማሪፖል በተሰኘው የአመቱ ምርጥ ዘጋቢ ፊልም አማካኝነት ከአሸናፊዎች ተርታ ተመድባለች። ፊልሙ ሩሲያ ዩክሬንን በወረረችባቸው 5 የመጀመሪያ ሳምንታት በምስራቅ ዩክሬን በምትገኘው ከተማ ውስጥ የነበረውን ሁኔታ ከአንድ ግለሰብ እይታ አንጻር ያሳያል። አና ራይስ ከፊልሙ አዘጋጅ ጋር ያደረገችውን ቆይታ ወደ አማርኛ መልሰነዋል። ሩሲያ ዩክሬንን በአውሮፓውያኑ የካቲት 2022 ላይ ስትወር ሚስቲስላቭ ቸርኖቭ የማሪፖልን ከተማ መወረር የሚዘግበው አሶሺየትድ ፕሬስ የዜና ተቋም ቡድን አባል ነበረ። ቸርኖቭ እንዲሁም የቀረጻ ባለሙያው ይቨግኒ ማልቲካ የሚገኙበት ቡድን የማዋለጃ ክፍሎች በቦምብ ሲደበደቡ በምስል አስቀርቷል። በዚያን ወቅት የቀረጹት የ30 ሰዓታት የምስል ክምችት 20 ቀናት በማሪፖል የሚለው ፊልም መሰረት ሆኗል። ፊልሙ የምርጥ ፊልም ዘጋቢ ዘርፍን ያሸነፈ የመጀመሪያው በዩክሬናውያን የተሰራ ፊልም ሆኗል።
መርፌ መሬት ላይ ቢወድቅ እንኳን የሚሰማበት ጸጥ ረጃ ለክፍል ውስጥ ያለው ያህል ነው የተሰማኝ። የሽልማት ስነ ስርዓቱ በሚካሄድበት ጊዜ ሁሉ ከሰሟቸው የጸጥታ አፍታዎች የገዘፈ ነበር።
ቸርኖቭ የፊልሙ ጉልበት ፖለቲካዊ አጀንዳ የሌለው ከመሆኑ እንደሚመነጭ ይናገራል።
እኒህ ትክክለኛ ሰዎች ናቸው። የእነሱን ታሪክ ወደ ሲኒማው ስናመጣው፣ እንዲሁም በጉዳዩ ላይ ከማህበረሰቡ ጋር መነጋገር ስንቀጥል፣ ያኔ ህመሙ ይበልጡን ይሰማል። ከገጸ ባህሪያቶቹና ምስሎች ጀርባ ትክክለኛ ሰዎችን ሲመለከቱ።
ቸርኖቭ ከአሶሺየትድ ፕሬስ ጋር ለአስር ዓመታት ያክል ሰርቷል። 20 ቀናት በማሪፖል የመጀመሪያ የፊልም ስራው ነው። ከተማዋ በሩሲያ መደብደቧን በተመለከተ ፍንክች ያላለው እይታው ለዓለም የከተማ ውስጥ ጦርነት መልክን አሳይቷል። ይህ በበኩሉ በኦስካር ሽልማት ስነ ስርዓት ላይ ለሁሉም ዩክሬናውያን ለመናገር እድል እንደሰጠው ያወሳል።
ከሽልማት ስነ ስርዓቱ በፊት ከበርካታ ዩክሬናውያን በርካታ መልእክቶች በማህበራዊ አውታሮችና በኢሜይል በኩል አግኝቻለሁ። መድረኩን እንደምታገኝ ተስፋ እናደርጋለን ይሉኝ ነበር። ስለ ኦስካር ሽልማት፣ ስለ አሸናፊነት ወይንም ስለሚበረከተው ቅርጽ ወይንም ስለ ፊልሙ አልነበረም ሀሳባቸው፣ ስለ መድረኩ እንጂ።
ሽልማቱን በተቀበለ ጊዜ ቸርኖቭ ሀገሩን ከጦርነት የሚያድናት ቢሆን ኑሮ ሁሉን ነገር ለልውውጥ ቢያቀርብ እንደሚወድ በመግለጽ በአመንትቶ የተሸበበ ኦስካር ተሸላሚ መሆኑን ተናግረዋል። ፊልሙ ከጥቃት የተረፉት ሰዎች ማገገም እንዲችሉ በማድረግ ረገድ አጋዥ ስለመሆኑ ተስፋውን ገልጸዋል።
ይህ አሳዛኝ ሁኔታ ውስጥ የኖሩ ሰዎች የጋራ ተሞክሮ ነው። በመጨረሻ በጣም የተጨቆኑበትንና ለመርሳት የሞከሩትን ነገር መጋፈጥ ችሏል። ትውስታቸውን በማፈን ስነ ልቦናዊ ሕክምናን መጀመር አይቻልም። እነርሱን ማንሳት ያሻል።
ቸርኖቭ ማሪፖል ከበርካቶቹ አሳዛኝ ክስተቶች መካከል አንዷ መሆኗን ይናገራል።
ሌሎች አሳዛኝ ሁነቶች ተፈጥረዋል። በባክሙት፣ ማሪንካ፣ ቮሄልዳር እና አድቪካም አሳዛኝ ክስተቶች ነበሩ። አንድ ከተማ ተወሮ በሩሲያ ቦምብ ሲወድ በምንመለከትበት ጊዜ ወደ ማሪፖል እንመለሳለን።
የፊልም ባለሙያው ሌሎች ሁለት ፊልሞችን እየሰራ እንደሆነና ጦርነት እስኪያበቃ ድረስ ስራው እንደማያቆሙም ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ለአበርክቶቱ ቸርኖቭን አመስግነው ፊልሙ የሩሲያን የሽብር እውነታ የሚያሳይ እንደሆነ አክለዋል። ጋቢና ቪኦኤ ይቀጥላል። ከህዝቧ መካከል አብዛኛው በግብርና መስክ በተሰማራባት ኢትዮጵያ የግብርናውን ዘርፍ ለማዘመን ያለሙ የተለያዩ አገልግሎቶችን እያየን እንገኛለን። ለእርሻ የተሰኘው አገልግሎትም አንዱ ነው። ከዚህ አገልግሎት መስራች አብርሃም እንድሪያስ ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል።
ግሪን አግሮ ሶሉሽን ላለፉት 10 ዓመታት በተለያዩ የግብርና ስራዎች ጋር አነስተኛ ማሳ ካላቸው አርሶ አደሮች ጋር የመስራት እድል ነበረው እና ከራሳችን ተሞክሮ አገልግሎት ለአርሶ አደር ለመስጠት በምንሞክርበት ወቅት ስራው በአንድ ቦታ ውጤታማ የሆነና ለማስፋት በምንሞክርበት ወቅት ይሄ የተለመደው የግብርና ንግድ አሰራር በጣም ሲያስቸግረን 2018 ላይ ነው። ከዛ ፊት ከነበረን በተለይ የሜካናይዜሽን አገልግሎት ከትራክተር ከኮምባይን ሃርቨስተር ጋር የተያዘ ለአርሶ አደር ስንሰጥ፣ እንዲሁም የግብርና ግብዓት እንደ ዘር አግሮኬሚካሎችን ለመስጠት በምንሞክርበት ወቅት በጣም ያስቸግረን ስለነበረ 2018 ላይ እስቲ ሌሎች ሀገሮችም ተሞክሮ ውጤታማ የሆኑ ብዙ ዲጂታል ፕላትፎርሞች ስላሉ ይህንን ነገር ኢትዮጵያ ውስጥ ብንሞክረው ብዙ አርሶ አደር ጋር መድረስ እንችላለን፣ የምንሰራውንም ስራ ማስፋት እንችላለን በሚል ከራስ ተሞክሮ በገጠመን ችግር ተነስተን ነው ወደዚህ ለእርሻ ወደተባለው የዲጂታል አግሪካልቸር ፕላትፎርም የመጣ ነው።
አገልግሎታችሁ ለአርሶ አደሮች የተሻሉ አማራጮችና መላዎችን ለማቀበል የሚተጋ እንደሆነ ሰምተናል። በምን መልኩ ነው አገልግሎት የምትሰጡት? አርሶ አደሮች በዚህ አውታር በዚህ አገልግሎት ተጠቃሚ የሚሆኑት?
በእኛ ተሞክሮ ዋነኛው የአርሶ አደር ችግር እና የእኛም ልምድ ብናቀርብ ብለን የመረጥናቸው አገልግሎቶች አንዱ የግብርና ግብዓቶች ናቸው። ዘር፣ ማዳበሪያ፣ አግሮኬሚካል፣ ከሜካናይዜሽን አገልግሎት ደግሞ የማረስ፣ የመከስከስ፣ የመዝራት፣ የማጨድ እነዚህን አገልግሎቶች በተጨማሪ ደግሞ የምክርና በተለይ ከአየር ንብረት ለውጥ ጋር የተያዙ የአግሮ ክላይሜት አድቫይዘሪዎችን እንደ ዋን ስቶፕ ዲጂታል ሰርቪስ ምክንያቱም የኢትዮጵያ በብዛት አነስተኛ ማሳ ያላቸው አርሶ አደሮች ከአንድ ሄክታር በታች ነው ያላቸው እና አንድ ነገር ብቻ ሰጥተን ውጤታማ ልናረጋቸው አንችልም። እንደ ቢዝነስ ሞዴልም ውጤታማ ሊሆን የሚችለው ሁሉንም በአንድ መስኮት አይነት አገልግሎት ብናቀርብላቸው ይሻላል ብለን ግብዓት፣ ሜካናይዜሽን እና አግሮ ክላይሜትን አንድ ላይ ለአርሶ አደር እንሰጣለን። ይህን ስንሰጥ አንዱ የሞባይል መተግበሪያ የአማርኛ፣ የኦሮምኛ ቋንቋ መስራት የሚችል ሌሎችም ቋንቋዎችን እንጨምራለን። የኢንተርኔት አገልግሎት በሌለበትም ቦታ መስራት የሚችል ሞባይል መተግበሪያ በልጽገናል። በተጨማሪ ደግሞ የጥሪ ማዕከል 7860 የሚል አጭር ቁጥር ያለው የጥሪ ማዕከል ከዚህ ከሞባይል መተግበሪያው ጋር ተናቦ እንዲሰራ እሱን ተግባራዊ አድርገናል። በተጨማሪ ግን እንደምታውቀው አርሶ አደሮች የትምህርት ዝግጅታቸው፣ ሞባይል አጠቃቀማቸው ወይም የሞባይል ራሱ ያላቸው አይነት በሞባይል መተግበሪያ ቀጥታ እንዲጠቀሙ ስለማናስብ ግብርና ተመርቀው ስራ አጥ የሆኑ ስራ ያላገኙ ግን ጥሩ ፓሽን ያላቸው የገበሬ ልጆች የሆኑ ወጣቶች ገጠር አካባቢ ያሉ እና እነሱን የተሻለ ስም ስላጣንላቸው ለእርሻ ኤጀንት ብለን እንጠራቸዋለን። እነሱን አሰልጥነን ይሄን ሞባይል መተግበሪያና ኮል ሴንተሩን በመጠቀም እንደ ድልድይ ሆነው የዚህን አርሶ አደር ፍላጎት በመሰብሰብ አገልግሎት ከሚሰጡት ጋር እንዲያገናኙ እንግዲህ ሶስቱን ነገሮች በመጠቀም ነው አገልግሎቱን ለመስጠት እየሞከርን ያለ ነው።
እንደሚታወቀው ኢትዮጵያ በተለይ በኢንተርኔት ትስስሩ ገና እየሰራች ያለች ሀገር ናት። በርከት ያሉ አርሶ አደሮች መሰረታዊ የሚባለውን የኢንተርኔት አገልግሎትም ሆነ ትስስሩ ላይ ደርሳቸው ይችላል የሚል ስጋት አለ። ይሄ ጉዳይ አገልግሎታችሁን በማስፋት ረገድ የፈጠረባችሁ ተግዳሮት ምን ይመስላል? በምንስ መልኩ እየፈታችሁት ነው?
ሀብታሙ ያነሳኸው ትክክለኛ ነጥብ ነው። ምክንያቱም ኢትዮጵያ ውስጥ ወደ ገጠር አካባቢ ሲኬድ የኢንተርኔት ስርጭቱ ጠንካራ አይደለም። ብዙ አርሶ አደርም የኢንተርኔት ተጠቃሚም ላይሆን ይችላል እና አንደኛው ምናልባት ሞባይል መተግበሪያውን ያለ ኢንተርኔት አገልግሎት እንዲሰጥ በኋላ ኢንተርኔት በሚያገኝበት ጊዜ ከሰርቨሩ ጋር እንዲላመድ የማድረግ አንድ የሰራ ነው እሱ ነው። ሁለተኛ ደግሞ ይሄ ሂውማን ተቹ ለእርሻ ኤጀንት የምንላቸው ወይም ለእርሻ ወኪል የምንላቸው መሬት ላይ ስላሉ ከአርሶ አደር የሚሰበሰበውን ፍላጎት በመሰብሰብ ዘን ኢንተርኔት በሌለበት አካባቢ የጥሪ ማዕከሉን 7860 በመጠቀም ሞባይል መተግበሪያውን ተክቶ የመስራት ሚና እንዲኖረው አድርገናል። ከዛ ውጭ ደግሞ እንግዲህ በቅርብ አዲስ ሞባይል ኦፕሬተር መግባቱ ተያይዞ ከኢትዮ ቴሌኮምም የምናየው የአገልግሎት መስፋት፣ የጥራት መሻሻል ነገሮች ወደፊት እነዚህ ነገሮች ይፈታሉ ብለን ተስፋ እንድናደርግ አድርጎናል።
አቶ አብርሃም፣ የመጪ ዘመን እቅዳችሁ ምንድን ነው? ለእርሻ ደርሶ ማየት የምትፈልጉበት ስፍራ ምን አይነት ነው?
እንግዲህ አንዱ ያው ኢትዮጵያ ሰፊ ሀገር ከመሆኗ ጋር ተያይዞ እዚህ ሀገር ላይ ወደፊት ለማደግ በቂ የማርኬት ኦፖርቹኒቲ ይታየናል እና የአምስት ዓመት እቅዳችን በ2025 ቢያንስ አሁን ያለንን ለእርሻ ኤጀንት ቁጥሮች 4500 አድርሶ በዛ ውስጥ እስከ 4.5 ሚሊዮን ለሚሆኑ አርሶ አደሮች በአመት አገልግሎት በመስጠት በኢትዮጵያ ግብርና ውስጥ እንደ ጥሩ አማራጭ አሁን የምናያቸውን አንዳንድ ችግሮች መቅረፍ የሚችል አማራጭ የግብርና ኃይል መሆን እንፈልጋለን። በዛ ውስጥ አሁን የምናያቸው ጥሩ ተሞክሮች አሉ፣ ፈተናዎችም አሉ። እነዚህን ግን ብቻችንን አይደለም የምንሰራው። የተለያዩ ተቋማቶች፣ መንግስታዊ የሆኑ የልማት አጋሮች፣ የምርምርና የዩኒቨርሲቲ ተቋማት አብረውን ይሰራሉ እና ቢያንስ በ2025
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።